The Voice of America. በሀገሪቱ እየታየ ያለው የእጩዎች ጥቆማና ምርጫ በነጻነት እንዲካሄድ እያስቻለ መሆኑን የበጎ ሰው ሽልማት አስታውቋል። ዘንድሮ ለተከታታይ 6ኛ ዓመት የሚካሄደው የበጎ ሰው ሽልማት በ9 ዘርፎች የተጠቆሙ የመጨረሻ እጩዎችን ዛሬ ይፋ አድርጓል። እስክንድር ፍሬው ዝርዝር አለው።
ለተከታታይ 6ኛ ዓመት የሽልማት ስነ ስርዓት ሲያካሂድ በቅርብ ጊዜ ታሪክ የመጀመሪያው ስብስብ ነው የበጎ ሰው ሽልማት። እናም ራሳቸው በበጎ ፈቃደኝነት የተሰባሰቡት ዲያቆን ዳንኤል ክብረትና ሌሎች ሀገር ወዳድ ዜጎች በተለያዩ ዘርፎች በጎ ያሏቸውን ኢትዮጵያውያን ለ6ኛ ጊዜ ሊሸልሙ ተዘጋጅተዋል። አሸናፊዎቹ ነሐሴ 27 ቀን 2010 ይፋ የሚደረጉ ሲሆን በ9 ዘርፎች ለመጨረሻ ዙር ያለፉ 27 ሰዎች ግን ዛሬ ታውቀዋል። በእያንዳንዱ ዘርፍ 3 እጩዎች ማለት ነው። ዘርፎቹ መምህርነት፣ ለኢትዮጵያ በጎ የሰሩ የውጭ ሀገር ዜጎች፣ መንግስታዊ የሥራ ኃላፊነትን በብቃት መወጣት፣ በጎ አድራጎት፣ ቅርስና ባህል፣ ሳይንስ፣ ንግድና ሥራ ፈጠራ፣ ሚዲያና ጋዜጠኝነት እንደዚሁም ኪነ ጥበብ ናቸው። አስተባባሪዎቹ እንደሚሉት ሊሸለሙ ይገባቸዋል የሚሏቸውን ዜጎች የሚጠቁሙ ሰዎች ቁጥር ጨምሯል። ለዚህ ዋነኛው ምክንያት በአገሪቱ እየታየ ያለው ለውጥ መሆኑን የገለጸው የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ዜጎች በነጻነት እየተሳተፉ መሆኑን አብራርቷል።
በተለይ ሚዲያዎቹ በፊት እንደ አይነት ስራዎችን ስንሰጣቸው ብዙ የፖለቲካ ወሰኔ ጋር ነው የሚወስኑ። ማናቸው ለማናቸው የጀርባቸው የፊታቸው ግንባራቸው ምን ጥናት አላቸውና
ተቋሚዎቹና አዘጋጆቹ ነው።
አዘጋጆቹ ማናቸው ይላሉ። አሁን ግን በነጻነት ስለዚህ ጉዳይ ለማውራትም ለመነጋገርም ሐሳብ ለመስጠትም በየክልሉ ያሉ ሚዲያዎችን በጣም ነጻነት ተሰምቷቸዋልና ሰውም ደግሞ ገሌን ብሎ ለመጠቆም አይፈራም። አሁን በፊት ይፈራል ገሌን ብሎ ለመጠቆም ቆማይ ነገር አይሆንም ብሎ የመፍራት ነገር ነበረው። አሁን ግን በነጻነት የመሰለው አይገሌ ፖለቲካ ተቃዋሚ ነው፣ እገሌ ደጋፊ ነው፣ እገሌም በጠቆመው ይሄዳል አይሄድም የሚል ነገር ሳይኖረው እንደ ልቡ ይጠቁማል። ይሄ ነው ልዩ ያደረገ።
ይሄ ጥቆማው ወይም ተጠቋሚዎቹ ላይ ተንጸባርቋል ወይ? አሁን አንዳንድ ሰዎች አሁን ካለው ለውጥ አንጻር የተሻለ ሁኔታ አንጻር ምናልባት ከዚህ በፊት የማይታሰቡ አይነት ሰዎች ተጠቁመው ማየት አስበው ሊሆን ይችላል፣ ገምተው ሊሆን ይችላል። ያለም አልተንጸባረቀም።
ልክ ነው። በተለይ ዋናው የለውጡ ሂደት እኛ ጥቆማ ከጀመርን በኋላ ነው የመጣው። ቆሎ ለምሳሌ በመንግስትና በጣም አይነተኛ በሚባሉ ተቃውሞች መሃል የነበረው ነገር አንዳንዶቹን ከሽብር መዝገብ የማውጣቱ አንዳንዶቹን ከስር የመልቀቁ ወደ መጨረሻ ነው የመጣው። ይሄ ሽልማት ደግሞ እንደምታውቀው ሂደት ነው። መሃል ላይ ሰብረህ እንደገና ልትጀምረው የምትችለው ነገር አለ። ማለት የዘንድሮ የበለጠ የሚቀጥለው አመት ነው ተጽዕኖን በደንብ የምናየው።
መንግስታዊ የሥራ ኃላፊነትን በብቃት በመወጣት የሚል ዘርፍ አለ። ለምሳሌ እዛ ላይ አንዳንዶች ቀደም ሲልም ተነስተው በጋዜጣዊ መግለጫውም ላይ አሁን ያሉ አዳዲስ የለውጥ ፊቶችን ይጠብቃሉ። ምናልባትም ጥቆማው ውስጥ ከክቡር ጠቅላይ ሚኒስትሩ ጀምሮ እስከ ታች ድረስ
ያንስብሃል። አሁን እነዚህ ሰዎች እኛም ጋር ክርክር ነበር። እነዚህ ሰዎች በመንግስታዊ ኃላፊነት በመወጣት ዘርፍ ብቻ ነው የመሪነታቸው በዛ ደረጃ ነው ከአንድ ሚኒስትር ጋር ከአንድ ዘርፈ ብዙ አይደለም የሚል ክርክሮች አሉ በእኛም ውስጥ። በዛ ምክንያት የለም ይሄኛው ከነሱ አንፃር የሚጠብ ከረጢት ነው በሚል ያወጣናቸው ጮዎች አሉ። ቅድም ያልኩ ነው ለኛ በጎም እንትን አምጥቷል ተፈታታኝም ነገር አምጥቷል። በቀጣይ የምንሰራቸው ስራዎች ናቸው። ይሄንን የህግ ማሻሻያ ሀሳብ ማሻሻያ ቢጠይቁ ጉዳዮች አሉ። በአንዴ ደግሞ ሁሌ ግን በሰራሁ ቁጥር እያሻሻልኩም ተሄዶ ከሆነ ቋሚ ነገር አይኖርም። በዛ ምክንያት ያመጡት ነገሮች አሉ። እንግዲህ መጨረሻው ሽልማቱ ላይ የምናያቸው ሌሎች ነገሮች ሊኖሩ ይችላሉ። አሁን በዚህ ያልገለጽ ናቸው።
አሁን እንግዲህ አንተም እንደምታውቀው አዲስ አበባ ከዚህ በፊት ምናልባት እዚህ የማትጠብቃቸው ሰዎች የሚታዩባት ከተማ ሆናለች። ከፖለቲካ አመለካከታቸው አንጻር በተለያዩ ምክንያቶች ወደ ሀገር መምጣት የማይችሉ ሰዎች ለምሳሌ አሁን እናንተ የተነጋገርንበት ባለንበት ሰዓት እንኳን አትሌት ፈይሳ ሊሌሳ ወደ ሀገሩ ሊመጣ ወስኗል፣ ጥሪም ተደርጎለታል። እንዲህ አይነት ሁኔታዎች ለእናንተ ስራ ምን አጋጣሚዎች ፈጥረዋል? ምን ይታያል ወደፊት?
በተለይ የሚቀጥለው አመት ስራችን ላይ አዎንታዊ ተጽዕኖ ይኖራቸዋል ብዬ አስባለሁ። ሰው የመጠቆም ድል አንዳንዴ እኮ ልትጠቁም ታስብና ለምሳሌ በሽብር የተመዘገበን ሰው ብትጠቁመውም የሀገሪቱ ህግ አይፈቅድም ብለህ ትተዋለህ ከመጀመሪያው። በስራህም ላይ ደግሞ የሀገሪቱን ህግ አክብረህ መስራት ስላለብህ አንተም ቢጠቆምም ታስገባውም ህግ አክብረህ ነው የምትሄደው። ስለዚህ እነዚህ ነገሮች በቀጣዩ አመት በተለይ የእኛ ቅድም እንዳለው የካቲት ስለጀመርን አንዳንዶቹ ከለውጡ ዘግይተው ነው የመጡት። በዚህ ሐምሌ፣ በነሐሴ፣ በግንቦት፣ በሰኔ የመጡ ለውጦች እዛው ስታካታቸው የሚችልበት እድል አይኖርህም። የሚቀጥለው አመት ግን ይሄ ተጽዕኖ ይኖረዋል። በእኛም ላይ የተወሰነ ተጽዕኖ ተጽዕኖ ሊኖር እንደሚችል የሽልማቱ ቀን መናገርና
ተቋማዊ መልክ ከመያዝ አንፃር እንግዲህ አሁን የበጎ ሰው ሽልማት እየተሰጣ ያለው በበጎ ፈቃድ በተሰባሰባችሁ እና ኮሚቴ በመሰረታችሁ ሰዎች አማካኝነት ነው አንተን ጀምሮ ተቋማዊ መልክ እንዲይዝ እናደርጋለን የሚል ከመጀመሪያው ቀን ጀምሮ ከዛሬ 6 አመት ጀምሮ ስትገልጹት የቆየ ጉዳይ ነው ምን ላይ ደረሰ እሱን አብራራለሁ
አሁን እንግዲህ መጀመሪያ የሞከረው በበጎ አድራጎትና ማህበራት ኤጀንሲ በኩል ሄደን የምንችለውን ድረስ ሄደን አልተቻለ እንደውም በዛ ህግ መጨረሻ ኤጀንሲው ዳይሬክተር ይወስናል የሚል ግስላል ይወሰንልን ሁሉ ብለን ሄደን አልተቻለ መጨረሻ ሁለተኛ አማራጭ ሌሎች የሽልማት ድርጅቶች እንደሚያደርጉ በንግድ መመዝገብ ነው እሱ ደግሞ ሊናችል አልፈቀደም ግን አማራጭ ስታጣ የወደዱትን ሲያጡ የጠሉትን ይመርጡ በሚለው አገራችን ቢል ወደዛ ልንሄድ ነበር መጨረሻ ላይ ይሄን እንዳልኩ አምሌ አከባቢና ሰኔ አከባቢ ደግሞ ለውጡ የጋመ ሲመጣ ራሱ ድርጅቱንም አሰራር ደግሞ የሚለውጥ ነገር መጣ ስለዚህ ከበላይ አመራሮች ጋር ስንነጋገር ትንሽ ቀን ተታገሱን ራሱ የበጎ አድራጎት ማህበራት ህጉም ይቀየራል አሰራራችንም ስለሚቀየር እንደናንተ አይነት
ሁለትና ከዚያም በኋላ ከህይወት ታሪካቸው ጋር እንመለከታለን አሸናፊዎቹ ይፋ በሚደረጉበት ቀን ከወቅታዊው የኢትዮጵያ ሁኔታ ጋር በተያያዘ ልዩ ተሸላሚ ሊኖሩ እንደሚችሉ የገመቱም አልጠፉም ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ